ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በባቢሌ ቶላ በእንግሊዝኛ ቋንቋ ተደርሶ በጸጋዬ ደብተራው የተተረጎመውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 11 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
አስምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተራብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግዱበት ስሙን ሰነቋቁረው ይናገራል ጮሆ አደም አጽምም ድምፅ አለው። ነጎድጓድ ነው ድምፁም ይፋጃል አጥንቱ ሕዝባዊ ነውና ሥረ መሠረቱ። ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጥሙ እየማሉ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል። ሰሚ ጆሮ ካለው አጥምም ይናገራል። እንዲህ ብሎ ይላል፣ መማር መማር እንዲህ ነው ወይ ደግሞስ መመራመር? ታሪክ ማበላሸት ሐቅን ማልበሳት። ዶከተርኩ ዶከተርኩ ማለቱ ምን ይሉታል ደግሞ? አሳልፎ የሰጠን በታኝና አንጃ ገዳይ ተሸክሞ። አጽምም ይናገራል፣ አዎ ይናገራል። እጅና እግራችንን በሰናስል ታስረው በወንዱ ስስ ብልት ጠርሙስ አንጠልጥለው የሴቷን ስስ ብልት በመርፌ ቁልፍ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨው ነስንሰውብን ጋዜጣ ጠቅልለው ክብሪት የጫኑብን ናፍጣ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና እንጃጅና ጓንቶ ነው ጸረ አብዮተኛ ኢሕአፓ ብለው ነው። አገር ሽጠን አይደል ወይ በሥልጣን ባልገን? መሠረታዊን መብት ነው እኮ ጠይቀን። ይህንን ጥያቄ ምስሙ በጠቅላላው እንዳነገበው ነው ዛሬም እንደ ትላንት በቁሙ የሚበላው። አጽምም ይናገራል፣ ኡኡ ብሎ ይጮኻል። የሕዝቡን ጥያቄ መሠረታዊውን ምላሽ እስከሚያገኝ ቃል የገባ ነው። የአንድነትን ምቺ የከደ ትልቅ ክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን። አሁን ምን ይሉት ነው እንዲህ ያለ እብደት? የማይናድ ቤቴን የማይፈርስ አጥንቴን ልክሰን ብሎ ማለት። አረ ምን አይነት ነው? እንዴት አይነት ጡዘት? ድካሜን ማቃለል ታሪኬን ማጠልሸት አንድ ሆኜ ሳለ ሁለት ነው ማለት። የአንጃዎች ልክፍት የባንዳዎች ስለት። ኡኡ ብሎ ይላል ይጮኻል አቻሜ ተሰማም ድሬሳ ያ መምህር በላይ ብንያም አዳነ ሙልጫፎ ብስቱ ማርቆስ አጎስና ተስፋዬ ደበሳይ ፋጥማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና አይሉ እልፈ ሰማዕታት ሁሉም ይጮኻሉ። የገነቡትም ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅልቅ ያለውን ካጥንት ከስጋቸው ሲነካ ይጮኻሉ የአፓ እምነታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም የአፓን ከነሱ የሚነጥል የለም። አጽምም ይናገራል ይህ አንጃ ግራንጃ ከፋሽስ ጎን ሆኖ አጨብጫብ የነበር ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተውኝ አንሳን ብያል አልኩት አፈሩ አልከበደ። ይሄ አንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ለጥፎ አጽሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ዘግቶ ይሮልታል ታሪኬን ረብርቡ። እናም አጽምም ይናገራል ብሎ ይጮኋል ታጋይ ከድኑ በስተቀር ሌላ ዋስትና ያለው አልያም የዕድሜ ገደብ ምን አለ ብትሰውኝ ምን አለ ባትነኩኝ ማፍረስ ባይቃጣችሁ ብትገዙ አለ ምን አለ ብትሰውኝ ብቀመጥ አርፌ ልትወግን ባትቃጡ በነ ዶክተር ዜሮ የክህደቱን መርፌ በደሜና ባጥሜ የገነባሁትን የትግልን አሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፓ ሐውልቴን ተውት ባካችሁ አጽምም ይናገራል ከሰማ ጆሯችሁ። እነ ዶክተር ሆኑ እነ ዶክተር ዜሮ ሥልጣን ለቃቃሚ እባካችሁ ተውኝ አጽምም ይናገራል ከተገኘ ሰሚ። አዎ አጽምም ይናገራል እንደ እኔ እንዳንተ እንደሱ እንደሷ ሥጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል አጽምም። ሲነጋግሩበት ስሙን ሰነቋቁረው ይናገራል ጮሁ አጽምም ድምፅ አለው። አዎ አጽምም ይናገራል አጽምም ይናገራል እንደ እኔ እንዳንተ እንደሱ እንደሷ ሥጋውን ተላብሶ በስሙ ሲቀለድ ታሪኩን ሲተውት ይናገራል አጽምም።
መጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 11 ምዕራፍ 2 ምን ያህል ኢትዮጵያውያን ኢትዮጵያውያት ሞቱ በቀይ ሽብሩ ወቅት። እውነታው እንደሚያሳየው አንዲት ሀገርንና በሚሊዮን የሚቆጠሩ ህዝቦቿን በስንት የተለያዩ መንገዶች ጉዳት ላይ የጣለን ነገር በቁጥር አስልቶ ማቅረብ መቼም ተገቢ አይመስልም። ግን አጠቃላይ ጭንቅ ጉዳዩንና የሟቹን መጠን ሊያቃልሉ የሚሞክሩትን ሃይ ለማለትም እንኳን አንድ መልስ መሰጠት አለበት። ምን ያህል ለሚለው ለዚሁ ጥያቄ ብዙ ኢትዮጵያውያን የየራሳቸው መልስ አላቸው። ምን ያህል ሞተ ተብለው ሲጠየቁ አንዳንዶቹ ማናል ሞተም ብለው ይመልሳሉ። ሌሎች ደግሞ እግዚአብሔር ብቻ ነው የሚያውቀው ብለው ይመልሳሉ። የሞተው ያን ያህል ነበር። ሽብሩ በብዙ ረገድ ሁሉን ያስተካከለ ነበር። ያልጎበኘው የአገሪቱ ክፍል አልነበረም ማለት ይቻላል። ቢያንስ ከተሞችን እስከ ወረዳ ድረስ በጾታ፣ በሃይማኖት ወይም በብሔር ላይ የተመረሰረተ ልዩነት አላደረገም። የደርግ ነፍሰ በላ ወሮ በሎች በተለይ ሴቶች ላይ የተለየ አውሬነት ያሳዩ ነበር። አስከፊውም ጭፍጨፋ የተፈጸመው አማሮች በነበሩበት አካባቢ ነበር። ደርግ ዳር እስከ ዳር ለነበረው ተቃውሞ መገለጫ ኢሃፓን አድርጎ ስለወሰደ ሽብሩ በኢሃፓና ከሱ ጋር ዝምድና ባላቸው ላይ አተኮረ። ነገር ግን ሽብሩ ከኢሃፓ ጋር ትስስር ከነበራቸው በላይ ነበር የፈጀው። የግድያውን መጠን መገመት የሚቻለው ድምጹን ያሰማ ተቃውሞውን ሁሉ ጠርጎ ለማጥፋትና አክሎ አክሎም ለመግደል ያለምንም ማማረጥ ሆን ብሎ ለመጨፍጨፍ ህዝብን ሽብር ውስጥ ለመክተትና ቀልቡን ለመግፈፍ መንግስት ታጥቆ የተነሳበት እቅዱ እንደነበር ተገንዝቦ አጠቃላይ ሁኔታ ሲታይ ብቻ ነው። ሽብሩ ደርግ መንግስቱ ጽኑ እንዲሆንለት ማረጋገጫ ይሆንልኛል ብሎ የመረጠው መንገድ ነበር። ይሄው ስለዚህ የብዙ ሺህ ሰው መሞትን በብዙ ሚሊዮን የሚቆጠር ህዝብን መግዛትን በሚዛን ያስቀመጠ ነበር። የቁጥር ነገር ከተነሳ ሽብሩ ሲያሚውን አግኝቶ የጀመረበትን በትክክል ማስቀመጥ ይጠይቃል። ቀዩ ሽብር በወቅት ተሰይሞ የጀመረው የካቲት 1969 ዓ.ም ተመረሰ ሲሆን ከዚያ በፊትም በተለይ ከመስከረም 1968 ዓመተ ምህረት በኋላ ሽብርና ግፍ ይፈጸም ነበር። ነገር ግን ሽብሩ በይፋ እስከ የካቲት 1969 ድረስ የቀይ ቀጸላ አልደረከም ነበር። መይሶን የደርግ ሽብር በመሰረቱ የጀመረው ከነሐሴ 1969 ዓመተ ምህረት በኋላ ነው ብሎ ይከራከራል። ይህ ግን መይሶን ከደርግ ጋር የተቆራረጠበትን አጉልቶ የሚያሳይ ነው። በግልጽ እንደታየው መይሶን ከደርግ ጋር ከመቆራረጡ በፊት የነበረው አረመኔያዊ በሆነ መንገድ ሙሉ በሙሉ የተሳተፈበት ሽብር አብዮታዊ ነበር። ስለሆነም መደገፍ ነበረበት ባይ ነው። በወንጀል ያደፈ ያለፈ ታሪኩን ነጭ ቀለም ለመቀባት የሚያደርገውን እንደዚያ አይነት ሙከራ ወደ ጎን ትተን ስለ ቀይ ሽብሩ ስናነሳ ይህን ስያሜ ይዞ በተፈጸመው ግፍና ከየካቲት 69 እስከ 1971 ዓመተ ምህረት ድረስ በቀጠለው ላይ ራሳችንን እንወስናለን ማለቱ በቂ ይሆናል። በግፍ ስለወደቁት ሁሉ የተበጣጠነ ግምት ላይ መድረስ እንዴት ይቻላል? ግድያው በጣም በተጧጧፈበት ጊዜ የነበረውን የግምት መጠን ደርግ ያወጣውን ዝርዝር በመደመር አንዳንድ ፍንጭ ሊሰጡ የሚችሉ ከሞት የተረፉ ሰዎችን በመጠየቅ የቀኑንና የማታውን የሞት መጠን ከግምት ውስጥ በማስገባት አዲስ አበባ የሆነው በሌሎችም በመላ አገሪቱ በሚገኙ ትላልቅም ትናንሽ ከተሞች እንደሚደገምና እንደሚባዛ ባለመርሳት ለመገመት መሞከር ይቻላል ብለን እናምናለን። መነሻ ምክንያታቸው ጥያቄ ላይ ሊወድቅ የሚችል አንዳንድ ወገኖች በቀይ ሽብሩ ለደረሰው አጠቃላይ የሰው ሞት 5000 የሚለውን አሃዝ ለማቅረብ ሞክረዋል። ለምሳሌ በረከት ሀብተ ስላሴ አንድ ጽሑፍ ላይ ይህንን አሃዝ ጽፎ በአሜሪካ ባለስልጣኖች፣ በተባበሩት መንግስታት የቀድሞ የአሜሪካ አምባሳደር፣ በተባበሩት መንግስታት چمر توس دو تستگاب توال یونه اونو یه هز کمیازه شزتای متوس سلسلتای اسکه گمپوس سلسلتای یه تفز سمون گری یا انکوا گمتوس لماس گبار اندال چاله مایت ایچالال با اندور گیزی وست کم مستشی یالن نشو سبوچ تگر لوال عندشی امسمتو عدی سبب وست با میتی وزیما سلاموی سلف تگر لوال در گراسو بس جست کفله اگرو چست بگتر اکبابی که گمپوس جست از کسابات عندشی سبات متو اتراسوست سو مگدرون گل سوال اندی هم یه سویدش سیف ده چلدرن فندوان نصافی بکن بکن بتککل لماس کمت بیلریتو کمتو از کمتو همسا سوچ عدی سبابا پچایی گدرون بربلو زگوال ایوردون متو ادرگن کتن سانن کوا يتفاقم قدية كتكايد باتش ورات عندو بهنو بغنبوت شيزة ديمتو ستسازتين وست سوستشي اهل سوش تقر لو نبار مالد لو بغلس اندم متايو عمستشي يميلو احاس عندم مرجع على مغنيتن ياسايا عندم دقمو كفتالك وطرمت كاسو تنكر على فولتيكاوينا والتدراوي تقل مكايلون بما ملكت ليه عفا سم یاتر فلتال بمیر یه تساسات امنت خون تبلو الکتون اکالو لماغرب یه تدرگ مکرامونون یامل اکتال استی اندند گمتو چنند ملکت آمنستی انترناشنال بیانس اصرشی سووچ بیکاتی تنا بتاسات شیزت ایمتو سو آند مکاکل تگر لوال بلوال بنیا بکل بگمبوتور بچانکوا کامستشی سووچ بلای مگدالا چون اصایی تنال اتفاقا مگدیا اتکاید بچون بنوست که اکاتیت شیزت ایمتو سلسازتاین اسکسانی شیزت ایمتو سلسازتاین ایو شبر بطعم گمو نبر دگمو تنش کس کزالنا اندگنا کتکمت شیزت ایمتو سبا اسکتاساس شیزت ایمتو سبا عمت امرد درس تگاگامه رویتر اکاتیت حاسم منتکن بزرگ گبولای بطر نابه اکاتیت مکاکل کلتشی سووچ اندموتو مگمتون ایگل سال یمواج بزاد بطان کفیال اندن بر ترتر یلوم یتر ایو گن فیلاوچن بمیده وازیما بتاساسوست عدی سببا بلیلوچ وراد بنازریت بگندر بدسینا بلیلوچ کتموچ نتالا مسالیوچ بنوست کلای کتک کسنو لکو یمید احزلای اندرسالن با عدی سببا براسوا شبرو بتفافا مباچو وراتوست بجللیتو کمتو همسا یالان نسو سووش مموتاچون انرگاگ تالن لمساله انده تحساس بالوت یتلیجوگی زیاد دگمو احزو کف فیلال زیبلای دگمو گریو بجکانونا بجللیتو بلیجو ریو یا گریتو اکفلوچوست افلسم نبر بتلیم بشوا بگندر بحررگی بگوچه منا بولو ين هلو بگمت ماسگباتنا يکن يليريتون قدييانا كامسا اسكولت متو اكبابي يمي درس بزات يالاچون بقوارت بقوارت يتقفلو يمي رشنوتن اسرانيوش كسليتا چنست ماكل ياسفلقال پروفيسر ريشارد گرينفيلد هلت مليون ياهل وندوش ناسيتو چشبرو زمچا بتفافا مبتوك اسر بيتوست اندنبرو يمي گلس زگبا اقربوال نگرگل جي سي گيلبورد كسمانيشي اسكمتوشي اسرانيوش كتلكلنياو كترزك ياليهونان بلو كزگبو گارا انسمان مالن يشبرو زمچا بملا اگريتو بتلعيجو اسر بيتوش ناما قياما اقلوش بتفافا مبتوك قولت ما تو همساشی یالن نسو اسرانیوش نبرو بلن انگم تالن نزیم تکیت تکنترو تفتو اللات چوال تالیا باونو گزه کسلاساشی یمائی بلتو یه پولیتیکا اسرانیوش ناچو علو تبلو یمی گمتو لیلوچ ید درسو بنیاس اللیت مسارت وده ما تو همساشی یمی تبگوی چپ جاویان پک ایو شبر تگرلوال انلالن و تر دراوی و منگست سلطان که از بد جمرو که ایش برون اسکا تفو بد اسکا اطرازت ایمتو سبا اند عمت مرد رس باد تکالا یتگد دلو سومتن کولت متو همساشی انسم یه احاز به مسارتو رگت تادرگو یه از گمتسیون اتکالای کترولای لمد رس یمی چالب بد هونی تاون ሲሆን ከትክክለኛው ቁጥር እጅግ ዝቅ ያለ ሆኖ እንደሚገኝ እርግጠኞች ነን። ደራሲው ያነጋገራቸው የተወሰኑ ኢትዮጵያውያን 250 ሺህ የሚለው አሃዝ ከቀይ ሽብር በፊት የነበረውን ግፍና ግድያ ሳይጨምር ለቀይ ሽብሩ ወቅት ብቻ የሚስማማ ነው ይላሉ። የኛ ግምት ከሽምቅ ውጊያው ጦርነቶች ጋር የተያያዘውን በገጠር ውስጥ የደረሰውን ሕይወት መጥፋት አይጨምርም። ያቀረብነው አሃዝ መንግስቱ ኢህአፓንና በከተሞች አካባቢና በከተሞች ውስጥ በዋናነት ተከማችቶ የነበረውን ወታደራዊ አገዛዝ ላይ የተነሳ ተቃውሞ ለማጥፋት እርምጃ ሲወስድ የሞቱትን የሚመለከት ነው። አዲስ አበባና በሌሎች ከተሞች ውስጥ በሽብሩ ያልተዳሰሰ ቤተሰብ የለም ለማለት ያስደፍራል። በርግጥም ከላይ ከተጠቀሱት በብዙ ሺህ የሚቆጠሩ የጠፉ በሚል ፈርጅ ውስጥ ይቀመጡ ይሆናል። ግን ሁሉም እንደሞቱ ምንም አይነት ጥርጣሬ ይኖር አይችልም። እንዲህ አይነቱ ግፍ በሌሎች አገሮችም ተፈጽሟል። አርጀንቲና፣ ኡራጓይ ወዘተ። ግን ከደርግ ሽብር ጋር ሲመዛዘን ደብዛዛ ይሆናሉ። ደርግ የቺሊውን ፒኖሼ ፋሽስት እያለ ይወርድበታል። ግን ሲወዳደሩ የሳንቲያጎዎቹ ነፍሰ ገዳዮች ለዘብተኞች ሆነው ይታያሉ። ዞሮ ዞሮ ቀደም ሲል እንደተገለጸው ምን ያህል ሞቱ የሚለው ጥያቄ ይህን ያህል ክብደት ያለው ሆኖ አይታይም። በዚህም ሆነ በዚያ የአገሪቷ አንድ ወጣት ትውልድ እንዳልነበር ሆነ። በሚሊዮኖች የሚቆጠሩ ሰዎች በፍርሃትና በሽብር አእምሯቸው ተነካ። በአጠቃላይ አገሪቱ ደማች። በታሪካዊው የካቲት አብዮት የተወሰደው እመርታዊ እርምጃ መቆም አይደለም እንዳለ ታጠፈ። የደርግ ሽብር ኢትዮጵያውያን የጓጉለትን አብዮት ደመሰሰው። አሁንም በቦታው ላይ የሚወሳው ይበልጥ ያለፉትን መንግስታት የሚመስል እንዳውም ከነሱ የከፋ ሐሳዌ መሲህ ምስል ነው። ሽብሩ ደርግን እዚያው ከቀማው ስልጣን ላይ ተንጠልጥሎ እንዲቀርና በሂደት ውስጥ ግን ከስሩ የረገጠው መሬት ከመሸርሸሩ የተነሳ መቼም ሰላም እንዳያገኝ፣ መቼም ህዝባዊ ድጋፍ እንዳያገኝ፣ በጠመንጃ አፈሙዝ ሊያመጣ የፈለገውን ምንም አይነት መረጋጋት እንዳይገኝ አድርጎታል። ያመጹ ዑደት እየቀጠለ ነው። ምናልባትም ምን ያህል ብለን ብንጠይቅ በመሰረቱ ሽብሩ በይፋ አበቃ ከተባለ በኋላ እንኳ አሁንም በመሞት ላይ ያሉትን ሊጨምር ይገባዋል። ምዕራፍ 3 የተፈዳዩቱ ይናገሩ። ማን ይናገር የነበረ ማን ያርዳ የቀበረ። ከሁኔታው ገንጠል ካልና ደረቅ ከሆነ የትችት አውድ ወጣ ብለን ከነገሩ ልብ ውስጥ ካልገባን አስደንጋጭ የሆኑትን የቀይ ሽብር ዝርዝር ሁኔታዎች ለመረዳት አስቸጋሪ ነው። በአይናቸው ካዩት የቁም ስቅላቸውን ከተቀበሉት አሁንም የአስፈሪ ቅዠት ትውስታ ከሆነባቸው የበለጠ ማን ሊያቀርበው ይችላል? ለዚህ መጽሐፍ ካደረግነው አጠቃላይ ጥናት እንደ አንድ ክፍል አድርገን ልንሰበስብ ከቻልነው የምስክርነት ቃልና ዘገባ ጥቂቱን ከዚህ በታች እናቀርባለን። አንዳንድ የምስክርነት ቃል አሳጥረን ነው ያወጣነው። በአንዳንድ ሁኔታዎች ግልጽ በሆነ ምክንያት ስሞች ወይም ተገድፈዋል ወይም ደግሞ በምህጻር ብቻ ሰፍረዋል። እዚህ የምናቀርባቸው ታሪኮች እጅግ አስደንጋጭ የሆኑትን ነው ማለት አይደለም። ነገር ግን ሽብሩን ብሩህ አድርገው ሊያሳዩ የሚችሉ ከመሆናቸውም ጋር አንባቢው የኢትዮጵያ መንግስት አብዮት ለማካሄድ መግደል አለብን ሲል ምን ማለቱ እንደነበር በውል እንዲጨብጠው ይረዱታል የምንላቸው ናቸው። ደብረ ማርቆስ መስከረም 1969 ዓመተ ምህረት ተያዘ። የመኢሶን አባል የነበረ ነገር አቀባይ ሹክ ባላቸው ተነስተው ፖሊስና የቀበሌ ዘበኞች ሊይዙኝ መጡ። ወደ ደብረ ማርቆስ ማዕከላዊ እስር ቤት ወሰዱኝ። ከተወረወርኩበት ክፍል ውስጥ 41 እስረኞች ነበሩ። በሌብነት ከተከሰሱት 2 እስረኞች በስተቀር የሁሉም ክስ የኢሃፓ አባላት ናችሁ የሚል ነበር። ክፍሉ በጣም የተጨናነቀ ሲሆን ከሁሉም የከፋው ግን ሽታው ነበር። የሽንት ሽታ፣ ያደፈ ገላ ሽታ፣ እንዲሁም በጣም የሚያምስ ክርፋት ነበር። በኋላ ልደርስበት እንደቻልኩት ለካስ ያ ጥንባት በግብረ ሰይል ከተፈዳዩት እስረኞች ቁስል የሚተነፍግ ኑሯል። ከእስረኞቹ 6ቱ ሽታሁን፣ መልአከ፣ እስጢፋኖስ፣ ገብረ መስቀል፣ ታደሰ፣ አያሌውና ሰርጎ ሙሄ ከወገባቸው በታች ሽባ ሆነው ስለነበር ለሽንት መውጣት ሲፈልጉ በእንፉቁቅ ወይም ደግሞ በሰው ሸክም ነበር። ደግሞም ጩኸቱን የሚለቅ ወይም በድንገት ዘለግ አርጎ የሚስቅ እጆቹም ላይ ሽንቱን የሚሸና ያበደ እስረኛም ነበር። ማታ ጠሩኝና ወደ አንድ አዳራሽ ወሰዱኝ። የግብረ ሰይል መፈጸሚያው አዳራሽ መሆኑ ግልጽ ነበር። መርማሪዎቹ ግብረ ሰይል ፈጻሚዎቹ 5 ነበሩ። አንዲትም ጥያቄ ሳይጠይቁ አንደኛው ዝም ብሎ በርግጫና በጡጫ መታኝ። ከዚያም እጆቼን ወደ ኋላ አስረው ክርኖቼን አንድ ላይ ግጥም አድርገው እግሮቼ ከወለሉ በላይ በሚወዛወዝበት ሁኔታ ከጣራው ላይ አንጠለጠሉኝ። አንደኛው እንደ ኤሌክትሪክ ማራገቢያ ወይም እንደ አውሮፕላን ቢልቢላ ያሽከረክረኝ ገባ። አናርኪስት ነህ ተብለህ ተጋልጠሃል አለ አንደኛው። ግብረ አበሮችን ልታጋልጥ ዝግጁ ነህን ብሎ ቀጠለ። ፈጽሞ የኢሃፓ አባልም ደጋፊም እንዳልነበሩ ካድሁ። ይህንኑ መልስ ይጠብቁ ወይም ለዚህ መልስ የጓጉ ይመስል በጥድፊያ ሱሪዬንና ሙታንታዬን አወለቁ። ሁለቱም የተራቆጠ ቂጤን ገረፉኝ። አንደኛው በሾሃም ለበቅ፣ ሌላው በአጭር ወፍራም አለንጋ ተያያዙኝ። ሲበቃቸው ገመዱን ቁልቁል ቢጎትቱት ወርጄ ወለሉ ላይ ተዘረርኩና እሪ አልኩ። ከዚያም እጆቼን ፈተው ሸሚዜን አወለቁና እጆቼን እንደገና አሰሩ። በሆዴ እንድተኛ አስገደዱኝና የተራቆጠው ጀርባዬንና መቀመጫዬን ይደበድቡ ገቡ። አእምሮዬን ብስጥ ወይም ብሞት ምኞቴ ነበር፣ ግን አልሆነም። ከጥቂት ጊዜ በኋላ ወረቀት በጥስጣሽ በክብሪት ለኮሱና ደም በሚያዘንበው ጀርባዬ ላይ ጣሉት። በእጃቸውና በጫማቸው ከመሬት ጋር ሰፍተው ስለያዙኝ ልንቀሳቀስ አልቻልኩም። እሪታዬ በጣም ሲጎላ ጊዜ ቆሻሻ ጨርቅ አፌ ውስጥ ወተፉበት። በመጨረሻም ራሴን ሳትሁ። ከክፍሌ ውስጥ ሆኜ ስነቃም በደምና በትውከት ዳክሬ ነበር። በሁለት ሳምንታት ውስጥ 2 ጊዜ ግብረ ሰይል ደረሰብኝ። እያንዳንዱ የግብረ ሰይል ዙር ወደ 2 ሰዓት ያህል የፈጀ ይመስለኛል። ከፖሊስ እስር ቤት በነበርኩበት ወቅት በርካታ እስረኞች ሌሊት ሌሊት ተጠርተው እየተወሰዱ አንዳቸውም ጨርሰው ሳይመለሱ መቅረታቸውን አይቻለሁ። በእንደዚያ አይነቱ ሌሊት ነበር እነዚያ የጠቀስኳቸው ሽባ ሆነው የነበሩት የተገደሉት። ውሎ አድሮ በዚያ ጊዜ 1400 እስረኞች ወደ ነበሩበት ማዕከላዊ እስር ቤት ተወሰዱ። በጥቅምት 1969 በታህሳስ 1969 እንዲሁም በሰኔና በነሐሴ 1969 ቁጥራቸው በርከት ያለ እስረኞች በማንኛውም ጊዜ በየቋርጡ ከ25 ያላነሱ እየተወሰዱ ይረሸኑ ነበር። አንድ ጊዜ በታህሳስ 1969 ዓመተ ምህረት ዴሊት ስሙ ሲጠራ ከክፍሌ አልወጣም ብሎ አሻፈረኝ ያለ አንድ እስረኛ እዚያው ክፍል ውስጥ በዘበኞቹ ታንቆ ተገደለና ሬሳውን ይዘው ውልቅ አሉ። የዚያ ሰውዬ ስም አሁን ጠፍቶኛል። ነገር ግን በ1969 ዓመተ ምህረት መጀመሪያ አካባቢ የተያዘ ወጣት ተማሪ ነበር። እኔ ላይ ክስ አልተመሰረተብኝም ወይንም ለፍርድ አልቀረብኩም። አንድ ሌሊት ለመጠራትና ለመሞት እተባበቅ ነበር፣ ግን ተረፉ። ከአራት ዓመታት በኋላ መስከረም 1973 ዓመተ ምህረት ተለቀቁ። ጎንደር ከተማ ውስጥ በታህሳስ 1969 ዓመተ ምህረት ነበር በልዩ የኮማንዶ ወታደሮች የተያዝኩት። ነገር አቀባዩ ሰደድ የገባ ባንዳ ነበር። በቀጥታ ወደ ጎንደር ቤተ መንግስት ወስደው በሁለት ቀናት ውስጥ ለሁለት ጊዜ ግብረ ሰይል ተፈጸመብኝ። ግብረ ሰይሉን የውስጥ እግርን በደንዳና አለንጋ መግረፍን፣ ከጣራ ላይ ጭንቅላት ወደ ቁልቁል ተዘቅዝቆ መሰቀልንና እንደ ኤሌክትሪክ ማራገቢያ መሽከርከርን፣ የአጥንት መጋጠሚያዎችን በወፍራም ቆመጥ መደብደብን፣ እንዲሁም ፍም በመሰለ የጋለ ብረት የጡት ጫፎችን፣ ክንዶችንና መዳፎችን መጥበስን ያካትታል። ከዚህ በኋላ ወደ በዓተ እስር ቤት ወሰዱኝ። ለፖለቲካ እስረኞች በተመደበው በዚህ የእስር ቤቱ ቀጠና ውስጥ ቁጥር ወደ ተጻፈባቸው ጠባብ ጠባብ ክፍሎች የሚያመራ አንድ ትልቅ በር አለ። እኔ የነበርኩበት ክፍል ግፋ ቢል ከአምስት ሰው በላይ አይዝም ነበር፣ ግን በውስጡ 13 ነበርን። ሁለት የኢድህ አባላት ናችሁ ተብለው የተወነጀሉ ሲሆን አንድ ደግሞ የወንድሙ ሬሳ አውራ ጎዳና ላይ ወድቆ በማየቱ ስላለቀሰ የተያዘ ወጣትነት ያለው ሰው ነበር። ይህ ሰው በኋላ ተወስዶ ተገድሏል። ሌላ ታከለ አሰፋ የሚባል የቴሌኮሙኒኬሽን ሰራተኛ ነበር። በግብረ ሰይል ያሰቃዩት ቢሆንም የተወነጀለበትን ጉዳይ አያውቅም ነበር። እኔ በተደረስኩበት ቀን ተወስዶ ለረጅም ሰዓት ግብረ ሰይል ተፈጽሞበት ነበር። ከመለሱት በኋላ ከባድ እንቅልፍ ውስጥ ገባ። በማለዳ መሞቱን አወቅን። ከእስረኞቹ አንድ ሌላ ደግሞ የኢሕአፓ አባል ነህ በመባል የተወነጀለ የሬዲዮ ሻጭ ነበር። ግን እሱ የተያዘበት ምክንያት አንድ የልዩ ኮማንዶ አባል በውሽማው ላይ ስለጠረጠረኝ ነው ብሎ አውግቶኛል። ሆኖም ከሳሹ ወታደር የመንግስትን ጋዜጣ ትርኪ ምርኪ ብሎ ይቀድ ነበር በሚል የስምንት ዓመት ልጅ እንዲመሰክርለት በማቅረብ በነገሩ ገፋበት። ጋዜጣ ሻጩ ትንሹ ልጅም ራሱም በግብረ ሰይል ተሰቃይቷል። ትለቀቃለህ ተብሎ ለተገባለት ቃል ይህ ነበር ዋጋው። ይህ ጋዜጣ ሻጭ አንድ ፍሬ ልጅ ብዙ ጊዜ በግብረ ሰይል ከተፈዳየ በኋላ በዚሁ ፍዳ ሞተ። አንድ ጊዜ ትዝ ይለኛል፣ ሰውነቱ በሙሉ ደም በደም ሆኖ ሲወስዱት ግብረ ሰይል ፈጻሚዎቹ ሳቃቸውን ለቀቁትና አንደኛው ከዚያ ከአሳረኛው አፍንጫ የሚፈሰውን ደም በማመልከት እንዲህ አለ፣ ከእናንተ ውስጥ ውስኪ የሚፈልግ ካለ ንጹሕ ውስኪ ነው። ሌላ እስረኛ የነበረ አንድ ልጅ ደግሞ የታሰረበት ምክንያት እናቱ የአንድ ቀበሌ ባለስልጣን ወዳጅ ከነበረች ሴተኛ አዳሪ ጋር በመጣላቷ፣ ሴተኛ አዳሪዋ እናቱን ለመበቀል እሱን ልጇን በአናርኪስትነት አስወንጅላ በማስያዝ ነበር። ብዙዎቻችን ጫማችን مستقراتشن بمقصر ومقنات مرامدال چالنم هنينا تكيت ليلوش دقمو مدافو تشاتشن بمقاتراتشو كونترن مبلات الوان اللنم عندو ليلاون لمرداتي مقرال بس رنوش مكاكل متوابر نبر لرشنا يمي وسدو سلا نبرو لليلليت كوتراتشن يانسال توات توات دقمو بادس متوش كوتراتشن يجمرال بمفرس لاي ينبرو يسو سقا قمات هاي ادرس نبر كهولم قني ميكفاو رشانيو تشو اسكيمتو بجنكت يمن تبكبت يدليتو جزي نبر يمكينا موتر دمس كسامين ويم ككفلات چل مزجيا بستو تشي ينبرو سنسلت كتن كاتشلة عندان ديم بنفاس مكنيات ሁላችንም ተነስተን እንቀመጥና በጭንቀት እንጠብቃለን። ከግብረት ሰይል ፈጻሚዎቹ ይልቅ ለሊቱን እንጠላው ነበር። በሰቃቂ ሁኔታ ግብረት ሰይል ከተፈጸመበት በኋላ ስለተገደለው ስለ ኃይሉ አስፋው ልነግራችሁ እችላለሁ። ዋናው የተያዘበት ምክንያት ወታደሮች ሊይዙት መጥተው ካጡት አንድ ተጠርጣሪ ጋር ባንድ አጥር ግቢ ውስጥ ይኖር ስለነበር ነበር። ተጠርጣሪው መላኩ ተስፋዬ የተባለው በኋላ ተይዞ የተገደለው ነበር። የሆነ ሆኖ መላኩን ለማግኘት ባለመቻላቸው ኃይሉን ወሰዱ። ብዙ ጊዜ በግብረ ሰይል አሳሩን በላ። የግር አውራጣቶቹ ስጋቸው ሙልጭ ብሎ ተገፎ አጥንታቸው ይታዩ ነበር። በቆሙ በሰበሰና ከዚሁ እንክብካቤ ካልተደረገለት ቁስል የተነሳ ሞተ። ሰኔ 1969 ዓመተ ምህረት ሬሳውን በጥይት ወንፊት አድርገው አውራ ጎዳና ላይ አውጥተው ጣሉት። ስለ ሐሰንና ኢድሪስ ኢብራሂም ስለ ያዩ ብርሃኑና አሚኑ ኢብራሂም አውቃለሁ። ሁሉንም ክፉኛ ቆም ስቅላቸውን ካሳዩአቸው በኋላ አንድ ለሊት ረሸኗቸውና ሬሳቸው ከተማው ውስጥ ተጣለ። ኢድሪስና ኢያዩ አባ ሳሙኤል አጠገብ አዘዞ ሲጣሉ ያሰንና ያሚኑ ሬሳዎች ደግሞ ከቤተሰቦቻቸው ቤት ደጃፍ ላይ ገበያ አካባቢ ተጣሉ። ስድስት ዓመት ልጅ የነበረው ወንድማቸው ከሬሳው አጠገብ ሲያለቅስ ወታደሮች አግኝተው ገደሉት የሚል ወሬ በኋላ ሰማው። ምን ያህል ተገደሉ ይህን ያህል ብሎ ለመናገር አስቸጋሪ ነው። ነገር ግን እስረኞች ተወስደው ሳይገደሉ ያደሩበት ለሊት እንዳልነበር መናገር እችላለሁ። ወሎ ኮረም ደሴ ኮምቦልቻ ወዘተ ውስጥ ብዙዎች መከራ ተቀበሉ፣ ብዙዎች ሞቱ። አንደኛ ደረጃ ትምህርት ቤት ውስጥ መምህር ስለነበረው አሰግድ አሻግሬ ልነግራችሁ እችላለሁ። የካቲት 1969 ዓመተ ምህረት ውስጥ ከሞገስ በላይ ጋሻው በዛ መኩሪያና ከሌሎች በርከት ያሉ መምህራንና ተማሪዎች ጋር ተያዘ። ሁሉም በኢሃፓ አባልነት ተወንጅለው ጭካኔ በተመለበት ሁኔታ ግብረ ሰይል ተካሄደባቸው። ነገር ግን ማንኛቸውም ያመኑት ነገር አልነበረም። ሞገስ፣ ወንዳይ፣ ተካ፣ ጋሻውና በርከት ያሉ ሌሎች ወደ ሸዋሮቢት በረሃ ተወስደው ተገደሉና የጅምላ መቃብር ውስጥ ተቀበሩ። ይህ የሆነው የካቲት 30 ቀን 1969 ዓመተ ምህረት ነበር። አሰግድ ለስድስት ወራት ከታሰረ በኋላ ተለቀቀ። ግንቦት 1970 ዓመተ ምህረት የሽብር ስኳዶች እንደገና ሊይዙት ሲመጡ ቀደም ሲል ራሱን ለመግደል ማላታይን የተባይ ማጥፊያ መርዝ ጠጣ። ነገር ግን ወታደሮች እርጎ እንዲጠጣ አስገድደው የጠጣውን እንዲያስታውቅ አደረጉትና ወደ ደሴ ሆስፒታል ወሰዱት። ነፍሱን ሲያውቅ ወደ ፖሊስ ጣቢያ ተወሰደ። በመካከሉ ረፍት ሳይሰጠው በተደጋጋሚ ጊዜ ለበርካታ ቀናት ግብረ ሰይን ተፈጸመበት። ከዚያም ተረሽነና ሬሳው ከደሴ አውራ ጎዳናዎች ባንዱ ላይ ግንቦት 1970 ዓመተ ምህረት ተጣለ። ከአሰግድ አሻግሬ ሬሳ ጋር አብሮ የተጣለው የኃይሉ ገብሩ ሬሳ ነበር። ይህ ተማሪ እነዚያ የፍዳ አበጋዞች ያለ የሌለ የግብረ ሰይል ዘዴ ሁሉ ተቀብሏል። ኃይሉ በእውነቱ የሞተው ከሱ ጋር እዚያው ክፍል ውስጥ የነበሩትን 12 ሌሎች ወጣቶችን ለማዳን ነበር። ልጆቹ አንዳቸውም ከ16 ዓመት በላይ ያልነበሩ ሲሆኑ በእስር ቤቱ ሁኔታና በግብረ ሰይሉ እጅግ ተሸብረው ነበር። ታዲያ ኃይሉ ልጆቹን የመለመለን እሱ ነው ብለው እንዲያጋልጡት ነገራቸውና እሱም ለግብረ ሰይል ፈጻሚዎቹ ልጆቹን ሊጠቀምባቸው ሞክሮ እንደነበርና በመሰረቱ ምንም እንደማያውቁ ምንም እንዳላደረጉ ገለጸላቸው። ልጆቹን ትተው ኃይሉን ለ15 ቀናት በግብረ ሰይል አፈዳዩት። ከዚያም የህይወት ምልክት ምንም ያህል የማይታይበትን ስጋውን በጥይት ደብድበው አውራ ጎዳና ላይ ጣሉት። እንደሚጠበቀው በኋላ ከልጆቹ አራቱ ተገደሉ። የቀሩት 8ቱ ከሞት ተርፈው እስር ቤት ውስጥ ነበሩ እስከማውቀው ድረስ። ህዳር 1970 ዓመተ ምህረት ከኔቱ ጋር ወልዲያ ውስጥ የተያዘች አልማዝ ታደሰ ናውቃለሁ። አልማዝ እስር ቤት ውስጥ አረመኔያዊ ግብረ ሰይል ተፈጽሞባታል። አፍረተ ስጋዋን በካራና በጠርሙስ እንዳልሆነ አድርገውታል። ጡቶቿን ቆርጠዋል። በቁስሉ ጠንቅ ብቻ በሞተች ነበር። ነገር ግን ከካሰች በርሄ መምህርት፣ ከተሻገር አያሌው፣ ከይመር ከበደና ከሌሎች 10 እስረኞች ጋር ከእስር ቤት አውጥተው ረሸኗት። እንደተለመደው ሬሳቸው ለትርኢት አውራ ጎዳና ላይ ተጣለ። ወልዲያ ከተማ ውስጥ በ1970 ዓመተ ምህረት ህዳር 13 ቀን፣ መጋቢት 8 እና ታህሳስ 11 ቀን እኔ ራሴ የቀይ ሽብሩ የአይን ምስክር ሁኛለሁ። 49 የተበጣጠሱ ሬሳዎች አውራ ጎዳና ላይ ተጥለው ቆጥሬያለሁ። አወቀ አስማማው የግል ድርጅት ውስጥ ይሰራ የነበረ፣ ደስታ ሲሳይ ተማሪ፣ ከበደ መምህርና 14 ሌሎች ተማሪዎች ነሐሴ 1970 ዓመተ ምህረት ከአላማጣ እስር ቤት ጫካማ ወደ ሆነ አካባቢ ተወስደው የራሳቸውን መቃብር እንዲቆፍሩ ከተደረጉ በኋላ ተገድለው ተቀብረዋል። ከወሎ እስር ቤቶች ውስጥ በዚህ አይነት ሁኔታ የጠፉ ሰዎች ቁጥር በርግጥም በጣም ብዙ ነው። አዲስ አበባ ጥር 11 ቀን 1970 ዓመተ ምህረት ተያዝኩ። ሲያዝ ሁለተኛ ጊዜ ነበር። በመጀመሪያው ጊዜ ህዳር 1969 ዓመተ ምህረት በአፈሳ ተይዤ ከሁለት ሳምንታት በኋላ ተለቀቅኩ። በሁለተኛው ዙር ከጠቋሚ ባገኙት ፍንጭ ተነስተው የቀበሌ ዘበኞችና ካድሬዎች ከቤቴ ያዙኝ። ከመጀመሪያው የጥቂት ጊዜ እስራቴ በኋላ ወደ ሲኒማ ቤት ጨርሶ አልሄድም ነበር። ምክንያቱም ከሲኒማ ቤት በሚወጣበት ጊዜ የታጠቁ ዘበኞችና ፊታቸውን የሸፋፈኑ ጠቋሚዎች ይጠብቁና ሰውን እየጠቆሙ ያስይዛሉና ነበር። ቀበሌ 43 እስር ቤት ውስጥ እንድቆይ የተደረገ። ከዚያም ከፍ ወዳለው ወደ ከፍተኛ 3 እስር ቤት ተዛወርኩ። ቀበሌ እስር ቤት ውስጥ ወደ 145 ግድም ነበር። ከፍተኛ ውስጥ ግን ከ500 የምናንስ አልነበርንም። ሁሉም የተወነጀለው በኢሃፓ አባልነት ነበር ብሎ ለመናገር የሚያስደፍር ሲሆን፣ ጥቂቶች ከትጥቃዊ እርምጃ ጋር በተያያዘ የተያዙ ነበሩ። ከነዚህኞቹ የተረፈ አልነበረም። ምርመራው ቅጥ ያልያዘ ሲሆን ግብረ ሰይሉ ግን ዝንፍ የማይል ነበር። ግብረሰይል ከፈጸሙብኝ በኋላ የይሃፓ የከተማ ትጥቅ ስኳድ አባል መሆኔን እንዳምን ጠየቁኝ። ግን የራሴን የሞት ብያኔ መፈረም ስለሆነ አሻፈረኝ አልኩ። በቀበሌም በከፍተኛም እስር ቤቶች ግብረሰይል ተቀብያለሁ። የሚከተሉት የግብረሰይል አይነቶች በቀጥታ በኔ ላይ ወይም በእስር ቤቱ የክፍል ባልደረቦቼ ላይ የዋሉ ነበሩ። ወፌላላ ፈላጋ፣ የኤሌክትሪክ ንዝረት በተለያዩ የሰውነት ክፍሎች መልቀቅ፣ ጣቶች ላይ ምስማር መምታት፣ የተራቆተ ጀርባን መግረፍና ሽንት በላዩ ላይ ማፍሰስ ወይም በቁስሉ ላይ መሽናት፣ በካራ ወይም ሳንጃ የሰውነት ክፍልን መቁረጥ፣ በቤንዚን የተራሰ ጨርቅ እና የተቀደዱ ወረቀቶች አርጎ ማቃጠል፣ በልብስ ካውያ ጀርባን የመተኮስ የግብረሰይል ዘዴም እንደነበረ ሰምቻለሁ። እኔ ላይ አልደረሰብኝም። ብልቶቻቸው የተበላሹ፣ እጅ እግሮቻቸው የተቆራረጡ እስረኞች ነበሩ። እዚህ በነበርኩበት ጊዜ ለሊት ለሊት ስም ይጠራና እስረኞች ተወስደው ይገደላሉ። ከፍተኛ እስር ቤቶች ውስጥ የሚካሄደውን አጠቃላይ የግፍ አድራጎት የሚቆጣጠሩት እነዚያው ባለስልጣኖችና ካድሬዎች ያሉባቸው የቀይ ሽብር ኮሚቴዎች የሚሏቸው ነበሩ። ኮሚቴዎች በተወሰነ ጊዜ የተወሰኑ እስረኞችን ምንም እንኳ ጥቂቶቹ አስቀድሞ የተረሸኑ ቢሆንም የሞት ፍርድ በፊርማቸው ያጸድቃሉ። ለአዲስ መጦች በግብረሰይል የተፈዳዩት እስረኞች ሁኔታ ብቻ እንኳ ራሱን የቻለ ሰይል ነበር። የማታ ማታው ጭንቀትም ሁለንተናን እንኩትኩት የሚያደርግ ነበር። ሚስቱም ጭምር የታሰረች እስረኛ ትዝ ይለኛል። በየጊዜው ዘበኞቹ በእኛ ፊት ሚስትህ እንጂ መልካም አላት፣ አንተ ብቻ ልትደሰትበት መፈለግህ የሚያሳፍር ነው እያሉ ያፌዙበታል። ሌላ ጊዜ ደግሞ እንዲህ አሉት፣ አትስጋ፣ ስንገልህ ሚስትህን ልክ ከጎንህ ሁና እንድታቅፍህ እናደርግልሃለን። በኋላም ሁለቱም ባልና ሚስቱ ተገደሉ። ፍጻሜው ሞት ባይሆንም ሌላም ተመሳሳይ ታሪክ አውቃለሁ። ሰውየው የኢትዮጵያ አየር መንገድ ሰራተኞች ማህበር ውስጥ ይሰራ ነበር። ከያዙት በኋላ ሚስቱንና የስድስት ዓመት ልጁንም ወደ እስር ቤቱ አመጧቸው። መቶ አለቃው ሴትዮዋን ደፈራትና ረገዘች። ልጁን ወታደሮቹ የሃፓን የሚቃወም መፈክር እንዲጮህ አስተማሩትና አባቱ ፊት እነዚያን መፈክሮች እንዲያነበንብ ይደረጋል። ከሦስት ወራት በኋላ ያ ያልታደለ ሰውዬ ካረገዘች ሚስቱ ጋር አይን ለአይን እንዲገጣጠሙ ሲደረግ፣ መቶ አለቃው ደግሞ እዚያው እያንጓበበ በሰውየው ውርደት ይፍነከነክ ገባ። ሰውየው ለረጅም ጊዜ ከተቀበለው ግብረሰይል ይልቅ ይህን ማየቱ አደቀቀው። በኋላ እንደተፈታ ሰማው። እዚያ በኋላ በሚስቱና በሱ መካከል የሆነውን ግን አላወቅኩም። አጸደ ወይን ስለምትባል የእቴጌ መነን ትምህርት ቤት ወጣት ተማሪ ማውቃለሁ። ከደረሰባት አሰቃቂ ግብረሰይል የተነሳ ያልሟሟ ነገር መቅመስ አትችልም ነበር። ለቁስሏ ሕክምና ካለማግኘትና ከረሃብ የተነሳ ሞተች። ነገር ግን ሬሳዋን በጥይት ደብድበው ጥቅምት 1969 ዓ.ም ከሰፈሯ ወስደው ጣሏት። በትግራይ እርሻ ልማት ዩኒቲ ይሰራ የነበረው ገብረ ጻድቃን ኃይሌ መቀሌ ተያዘና ግብረሰይል ተፈጸመበት። እንዲያወጣ ሊያደርጉት የኢሃፓ አባልነትን ስላልቻሉ ወደ አዲስ አበባው የጸጥታ ክፍል ላኩት። እዚያም እንዲሁ በተከታታይ ለቀናት በግብረሰይል ተፈዳይቶ በዚያው ሞተ። ብዙዎቹ የእስር ቤት የክፍል ባልደረቦቼ ፍጻሜያቸው ተገድሎ አውራ ጎዳና ላይ መጣል ሆነ። እኔ ዓለም በቀኝ ከተሰደድኩ በኋላ መስከረም 1975 ዓመተ ምህረት ተለቀቅኩ። ክስ ፈጽሞ አልተመሰረተብኝም ወይም በወግ አልተፈረደብኝም። ሻዋ ባይኔ ያየሁትን ነው የምጽፍላችሁ። የመጀመሪያው ታሪክ በዋናነት የሚያተኩረው በይፋትና ጥሙጋ አውራጃ በማፉድ ወረዳ ወደሚገኘው ወደ ጭራሜዳ ከአዲስ አበባ መጥቶ ስለነበረው ታሪኩ ስለተባለ ታጋይ ነው። ወደ ሸዋሮቢት የምርመራ ማዕከል ይዘው ያመጡት ለት በወፌላላ አይነት ይደበድቡት ጀመር። ያ የመጀመሪያ ቀኑ ነበርና እንደሁላችንም እግሮቹ ይደሙ ነበር። በሚከተለው ቀን እንደገና ድብደባው ቀጥሎ ግብራበሮቹንና የግንኙነት መስመሩን እንዲያወጣ ተጠየቀ። አንድ የሚገናኘው በአካባቢው እንዳለና እንደሚያሳያቸው ነገራቸው። የምሳ ሰዓት ስለተቃረበ ግብረሰይ ፈጻሚዎቹ ፖሊሶቹን ወደ ክፍሉ እንዲመልሱ ታዘው ወደ የቤታቸው ሄዱ። ታሪኩ በዚህን ጊዜ በጣም ተዳክሟል። ሰውነቱም በየቦታው ይደማ ነበር። ወደ ክፍሉ ተራምዶ በቀጥታ መግባት ስላቃተው ወደቀ። ክብር እግዚአብሔር የተባለ መንታ ምላስ ያለው አለንጋ የያዘ ፖሊስ ታሪኩን ባለንጋው ራሱ ላይ ሲመታው ያለንጋው አንዱ ምላስ አይኑን ክፉኛ መጥቶ ሰነጠቀውና የታሪኩ አይን ፈሰሰ። ተሸክመው ወደ ክፍሉ ውስጥ ሲወረውሩትም በጋር ጮኸ። ለሊት አውጥተው ሊወስዱት ፈልገው ነበር፣ ነገር ግን በሞት አፋፍ ላይ ነበር። አንድ አይኑ አብጧል፣ አንዱ ጠፍቷል። የውስጥ እግሮቹ ተበጣጥሰው ደም ያዘንባሉ። ጀርባውና ፊቱ አባብጠዋል። ማለዳ ሊወስዱት መጡ። የመርማሪዎቹ አለቃ የደርግ አባል ነው የሚባል መቶ አለቃ ሰለሞን ነበር። ታሪኩ ቅዠት ውስጥ ያለ ይመስል ነበር። ጓደኞችን ታሳየናለህ አሉትና ፔጆ መኪና ውስጥ ከተው ወሰዱት። በኋላ እንደሰማነው ታሪኩ አንድ ጓደኛውን ጠቁሞ አስይዟቸው፣ ሌላም በመንገድ ላይ አመላክቷቸው ይህ አደገኛ ነው ብሎ ገልጾላቸው ኑሯል። ስለዚህም ታሪኩን አዲስ ካስያዘው ሰውና ከመኪና ነጂው ጋር ተተዋቸው አደገኛ ነው የተባለውን አጥምደው ለመያዝ ሄዱ። በሆነ መንገድ ታሪኩና ሌላው ሰው የመኪና ነጂውን ሽጉጥ ነጥቀው ጭኑ ላይ አቁስለው ተመለጡ። በኋላ ልንረዳ እንደቻልነው ያ ሌላው ሰው ታሪኩን በጀርባው አዝግሎት ነው ያመለጠው። የጸጥታዎቹ ሰዎች ተመልሰው መጡና ታሪኩ ማምለጡን ሳይነግሩን ቀይ ሽብር እንደሚፋፋምብን ተገዘቱብን። አንዳንዶቻችን ታሪኩ ተገድሎ ይሆናል ስንል፣ ሌሎች ደግሞ ወይ አምልጦ ይሆናል ወይም ደግሞ መኪናው እየተንቀሳቀሰ በመዝለል ራሱን ገድሎ ይሆናል ብለው ጠረጠሩ። ከጥቂት ቀናት በኋላ የደርግ ነፍሰ ገዳዮች ያልታሰበ ድል ገጠማቸውና በአካባቢው በጣም ይፈለግ የነበረው ጌታነ በዛ የተባለ ታጋይ ሊያመልጥ ሲሞክር በተኩስ ተያዘ። ጌታነ ሸዋሮቢት የምርመራ ማዕከል እንደመጣ ከመርማሪዎቹ የግብረ ሰይል ፈጻሚዎቹ አንዱ ንጉሴ የተባለ ጠብደል ሰው ዘሎ አፈፍ አደረገውና በአይናችን እያየን ሁለት እጆቹን ሰበራቸው። ከዚያም ጌታነህን ከሲሚንቶ ወለል ላይ ዘረሩት። ንጉሴ እንደገና ጌታነህን በዚያ በከባድ የወታደር ጫማ አፋፉን በእርግጫ መታውና አፉን ደም ሞላው። ከጥርሶቹም ጥቂቱ ተሰበሩ። ደም ከፈለክ ይህን ተቀበል አለና ጌታነህ ንጉሴ ሱሪ ላይ ተፋበት። ንጉሴ አክሎ መታውና ልብሱን ሊቀይር ሄደ። ከዚያም ሲመለስ እጆቹን አስሮ በወፌላላ ደበደበው። እንደገና ወለሉ ላይ ሲጥሉት እነሱን መስደቡን ቀጠለ። እንደገናም ንጉሴ ከሲሚንቶ ወለሉ ጋር አጋጨው። በዚህ ጊዜ የጌታነህ መላ ሰውነት በደም ተበከለ። የተገጣጠበና የተቀጠቀጠው ፊቱ ከማይታወቅበት ደረጃ ላይ ደረሰ። እጆቹና እግሮቹ ከመዘነጣጣላቸው የተነሳ አጥንቶቹ ናግተው መተው እናያቸው ነበር። ያም ሆኖ እጆቹን በሰንሰለት አስመራ ካቴና ብለን በመንጠራው እንዳሰሯቸው ነበር። ለሊት ከክፍላችን ውስጥ እንዳለ ጌታነ እንደመቀወሳለ ተካክሞም ውሃ ይጠይቅ ነበር። ማለዳ እንደገና መጡና እንደተለመደው የክፍሉን በር አስከፍተው ክርፋቱ እንዳያመሳቸው አንድ 5 ደቂቃ ያህል ቆይተው ገቡ። ጌታነ ደግሞ እንደገና ባንድ ቀን ሙሉ ግብረ ሰይል ቁም ስቅሉን ካየ በኋላ መደበቂያ ዋሻውን ሊያሳያቸው ተስማማ። መራመድ የማይችል ስለነበርም ተሸክመው ወሰዱት። እዚያም ጥቂት ቋንጣ የተሰበረ ኡዚ ጠመንጃና በርበሬ አገኙ። በንዴት ይዘው ተመለሱና ቁሻሻ ውሃ በተሞላበት በርሜል ውስጥ ዘፈቁት። መስፈቅንና አስተቃቂ ድብደባን ያፈራርቁበት ነበር። ለሊት ክፍላችን ውስጥ ጌታነ እንድንገድለው ጠየቀን። ግን ማን እንዳደረገው አንዱ ግብረሰይል ሲፈጸምበት ሊያወጣ ይችላል ብሎ ሁሉም ስለፈራ የማይሆን ነገር ነበር። አንድ ስረኛ ችግሩን ዘርዝሮ በገዛ ራሱ ህይወቱን እንዲያጠፋ መከረው። መካከላችን ሰላዮችና ነገር ለማውጣጣት የተተከሉም ነበሩ። ጌታነህ አንዱን ስረኛ ግድግዳውን አስደግፎ እንዲያቆመው ጠየቀው። ከዚያም እጁ የታሰረበትን ካቴና ታላላቅ መሸጎሪያዎች ወደ አፍንጫው አስጠጋና በሲሚንቶ ወለል ላይ ተፈጠፈጠ። በጣም የሚያስደነግጥ አስተርእዮ ነበር። እንደገና ያንኑ ደገመና ክፍሉ ደም ተረጨበት። እንዲህ ሆኖ ሲሞት አየን። ማለዳ ግብረሰይል ፈጻሚዎቹ ሲመጡ ሙት ጌታነህና እስረኞች የተሞሉባት ጸጥታ የሰፈነባት ክፍል ቆያቸው። እስረኞች ክፍሉን እንድናጸዳ ታዘዝን። እነሱም የጌታነህን ሬሳ ጭዳ ሜዳ ወስደው በኋላ እንዳወቅነው የፍየል ደም አፈሰሱበትና በጥይት ደብድበው መንገድ ላይ ወረወሩት። ታሪኩም ከጥቂት ቀናት በኋላ እንደገና ተይዞ ወዲያው ተገደለ። ሸዋሮቢት እስር ቤት ውስጥ እንደዚህ አይነት ብዙ ታሪኮች ነበሩ። ምን ያህል ሰዎች እንደተረሸኑ አላውቅም። ነገር ግን እጃቸው ላይ የወደቁ እንዳሻቸው የሚያደርጓቸው በቂ ሰዎች የነበሯቸው እንደመሆኑ መጠን ገዳዮቹ ምን ጊዜም በግድያ ላይ የተጠመዱ እንደነበሩ በመሐላ ማረጋገጥ እችላለሁ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናምሹ